Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን አርብ መስከረም 14 2007 ዓመተ ምህረት ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ዞይቴክ ቦርኒያክ ነው። እስከ ምሽቱ 1 ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀርባል። ሰሎሞን ክፍሌ ያሰማናል።
እንደምናመሽታችኋል። በማላዊ ከ2,800,000 በላይ ሕዝብ በመጪው ዓመት ለረሃብ ይጋለጣል ሲል የዓለም የምግብ ፕሮግራም አስጠንቅቋል። ይህ የሚሆነውም ሕዝቡ ያለውን ክምችት አሟጦ ከጨረሰና ከመጀመሪያው ምህር በፊት ነው ብሏል። ማላዊን በያዝነው የአውሮፓውያኑ ዓመት መግቢያ ላይ የመታት ከባድ የውሃ መጥለቅለቅና የተከተለው ድርቅ በታሪክ ታይቶ እንደማይታወቅ የገለጸው ደብልዩ ኤፍ ፒ ቤቶችንና የምግብ ክምችቱን ጠራርጎ ከመውሰዱም በላይ ለም መሬቶችን አበላሽቷል ብሏል። ድርጅቱ ችግሩ በአብዛኛው ሊጎዳቸው ይችላል ለተባሉ 2,400,000 ሰዎች እርዳታ ለመስጠት ማቀዱንም አስታውቋል። የዓለም የምግብ ፕሮግራም ለትምህርት ቤቶች የሚሰጠውን የምግብ እርዳታና ለስደተኞች የዘረጋውን ፕሮግራም ለመቀጠል 10 ሚሊዮን ዶላር በአስቸኳይ ማግኘት እንዳለበት አስገንዝቧል። የቻይናው ፕሬዚዳንት ሺ ጂንፒንግ በአብዛኛው ልዩነቶች ያጠሉበታል ተብሎ የሚጠበቅ ንግግር ከፕሬዚደንት ባራክ ኦባማ ጋር ለማድረግና ለይፋ ጉብኝት ትላንት ማምሻውን ዋሽንግተን ገብተዋል። የሁለቱ መሪዎች ውይይት የቻይናን የሳይበር ስለላ፣ የቤጂንግን የኢኮኖሚ ፖሊሲና በደቡብ ቻይና ባህር ያለውን አነታራኪ የግዛት ይገባኛል ጥያቄ እንደሚያካትት ይታመናል። የቻይናው ፕሬዚደንት ሺ አውሮፕላን አንድሩስ አየር ኃይል ጣቢያ ሲያርፍ የክብር አቀባበል ያደረጉላቸው ምክትል ፕሬዚደንት ጆ ባይደን ናቸው። ፕሬዚደንት ሺ ጂንፒንግ በዩናይትድ ስቴትስ ለአንድ ሳምንት የሚዘልቀውን ጉብኝት የጀመሩት በሲያትል ሲሆን በትላንትናው ዕለት አማዞን፣ አፕል፣ ማይክሮሶፍት፣ ቦይንግ እና ፌስቡክን ጨምሮ ከአሜሪካ ከፍተኛ የቴክኖሎጂ ኩባንያዎች መሪዎች ጋር ተገናኝተዋል። ፕሬዚደንት ሺ በዚህ ወቅት የፈጠራ መብቶች የሚከበሩበትን አሰራር ለማሻሻል እና ባዕዳን ኩባንያዎች በቻይና ያለ ችግር እንዲሰሩ ለማድረግ ቁርጠኛ መሆናቸውን ገልጸዋል። የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ ዛሬ ጠዋት በኒውዮርክ የተባበሩት መንግስታት ዋና ጽህፈት ቤት ለዓለም መሪዎች መልእክት አስተላልፈዋል። አቡኑ በዚሁ መልእክታቸው የአየር ለውጥን ለመዋጋት፣ ድህነትን ለማጥፋትና ሁከት እየሸሹ የሚሰደዱ ሰዎችን ለመርዳት ዓለም አቀፍ እርዳታና ትብብር እንዲኖር ጥሪ አስተላልፈዋል። ጳጳው ለዓለም መሪዎች ባስተላለፉት መልእክት ላይ ከሶስት ሰዓቱ ዜና በኋላ ዝርዝር ዘገባ እናቀርባለን። የሩሲያ ፕሬዚደንት ቭላዲሚር ፑቲን በመጪው ሰኞ ኒውዮርክ ውስጥ ከዩናይትድ ስቴትስ አቻቸው ባራክ ኦባማ ጋር ይገናኛሉ ሲሉ የክሬምሊኑ ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ አስታወቁ። ፕሬዚደንቱ በዚህ ዕለት ከጃፓኑ ጠቅላይ ሚኒስትር ከሺንዞ አቤም ጋር ይገናኛሉ ተብሏል። ሦስቱ መሪዎች በመጪው ሳምንት ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከሚገኙ በርካታ የዓለም መሪዎች መካከል ናቸው። የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ሀገራቸው ከክሮኤሽያ ጋር በምትዋሰንበት ደቡባዊ ግዛት የፍልሰተኞችን ጎርፍ ለመግታት በያዘችው ጥረት ከሴርቢያ ጋር እንዳደረገችው ሁሉ በሽቦ ማጠርንም ሊያጠቃልል እንደሚችል ተናገሩ። ኦርባን ዛሬ ጠዋት ይህን አስተያየት ቪየና ውስጥ በጋዜጣዊ ጉባኤ ላይ የሰጡት ከኦስትሪያው ቻንስለር ቨርነር ፌይማን ጋር ተገናኝተው ከተወያዩ በኋላ ነው። ሀገራቸው የምትወስደው ማንኛውም እርምጃ ግልጽ እንደሚሆን ግን የሃንጋሪው ጠቅላይ ሚኒስትር ቃል ገብተዋል። የሃንጋሪው መሪ ሴርቢያ ያደረገችውን ትብብር አወድሰው ክሮኤሽያ በተመሳሳይ የፍልሰተኞቹን ጎርፍ ለመግታት ህብረቱ ያስቀመጣቸውን መመሪያዎች መከተሏን እጠራጠራለሁ ብለዋል። ለሰዓቱ ያለን ዜና ይኸው ነው።
አመሰግናለሁ ሰሎሞንን ለዜናው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ቅንብር እንለፍ። ዴሞክራሲ በሌለበትና ሰብአዊ መብቶች ባልተከበሩበት ሁኔታ መልካም አስተዳደር ሊረጋገጥ አይችልም ሲሉ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ተናግረዋል። ኢህአደግ መልካም አስተዳደርን ስለማስፈን እያስቀመጠ ያለው እቅድም ከአንድ ሰሞን ግርግር አያልፍም ብለዋል ዶክተር መረራ። ገዢው ፓርቲ ኢህአደግ በተለይም ከአስረኛው ድርጅታዊ ጉባኤው ጀምሮ በመልካም አስተዳደር ላይ አተኩሮ እንደሚሰራ እየገለጸ ይገኛል። እስክንድር ፍሬው ዘገባ አለው።
መልካም አስተዳደር በተለይ ከአስረኛው ድርጅታዊ ጉባኤ ጀምሮ ከፍተኛ ትኩረት የተሰጠው ጉዳይ እንደሆነ ገዢው ፓርቲ ኢህአደግ ይገልጻል። በጉባኤው ማግስት የተሰጡ መግለጫዎችና የመንግስት የመገናኛ ብዙሃን ዘገባዎች ለዚህ ርዕስ የሰጡት ትኩረት መጨመሩም ታይቷል። መገናኛ ብዙሃኑ በተለይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከመልካም አስተዳደር ችግር ጋር የተያያዙ ያሏቸውን የህዝብ ቅሬታ ዘገባዎች ያቀረቡበት አጋጣሚም ታይቷል። አንዳንድ የተቃዋሚ ፓርቲ መሪዎች ግን መልካም አስተዳደር ብቻውን አይመጣም ብለዋል። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንደሚሉት የዲሞክራሲ መኖርና የሰብአዊ መብት መከበር ለመልካም አስተዳደር መሰረት ነው።
አንዱ ላይ ያለው መኖር አይችልም፣ በምንም ታምር መኖር አይችልም። እስካሁን ድረስ ባለው የዓለም ተሞክሮ እስካሁን ድረስ ያለው የተሻለ ተጠያቂነት ያላቸው ሀገሮች፣ የተሻለ ዲሞክራሲያዊ አሰራርና አስተዳደር ያላቸው ሀገሮች፣ ሰብአዊ መብትና ዲሞክራሲያዊ መብቶችን ስራ ላይ አዋሉ የሚባሉ ሀገሮች ዲሞክራሲያዊ አስተዳደርና ስርዓት ያላቸው ሀገሮች ናቸው። ይህንን የሌላቸው ሀገሮች ደግሞ መቶ በመቶ በሚቻልበት ደረጃ መልካም አስተዳደር ሊኖር ያልቻለባቸው ሀገሮች ናቸው። ስለዚህ ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ ያለ ሌላው መኖር አይችልም።
በእርግጥም በመልካም አስተዳደር ችግር ላይ ለመስራት መቁረጡን ኢህአዴግ ይናገራል። ይህንኑ ደግሞ ችግሩ በከፍተኛ ሁኔታ መኖሩን ከማመን እንደጀመረ በአስረኛው ድርጅታዊ ጉባኤ ተንጸባርቋል። ከህወሓት ኢህአዴግ መስራቾችና አመራሮች አንዱ አቶ አባይ ጸሐዬ ከጥቂት ሳምንታት በፊት በተካሄደው በዚሁ ጉባኤ ላይ በሰጡት አስተያየት የመልካም አስተዳደር ችግር በህዝቡ ዘንድ ከፍተኛ ቅሬታ መፍጠሩን አብራርተዋል።
ሰላም ማስፈን መቻላችን ባስተማማኝ፣ ከሁሉ በላይ ደግሞ ሰላም ያለ ህዝቡ፣ የልማት ስራዎቻችን ደግሞ በአብዛኛው ጥሩ ርቀት ስለሄዱ ጥሩ ለውጥና ተጠቃሚነት ስላረጋገጡ እዚህ መልካም አስተዳደርና የውስጣችን ሁኔታ ላይ ግን ያለው ውለት እና የመፍታቱ ጉዞ የተንቀራፈፈ መሆን ላይ ይቅርታ ኢንኮቴሽን እያደረገልን ያረሙታል ነገ ከነገ ወዲያ፣ ያዳመጡናል ነገ ከነገ ወዲያ በሚል ይሄን ነው መቼም የሚያሳየው ምልክት ይሄን ነው።
ተቃዋሚዎች ግን ይህ የገዢው ፓርቲ አካሄድ ዘላቂ መሆኑን ይጠራጠራሉ። ዶክተር መረራ እንደሚያምኑት ችግሩን ለመፍታት መሞከር ለራሱ ለኢህአዴግ አስቸጋሪ ነው።
በመጀመሪያ ደረጃ በግልጽ ቋንቋ ለማስቀመጥ የሚፈልገው ማንም መንግስት መጥፎ መንግስት መሆን አይፈልግም። ችግሩ ግን ጥሩ መንግስት የመሆን ጥያቄ ነው። ማንም መንግስት መልካም አስተዳደርም እንደ መጥፎ ስራ ላይ ይችላል። ችግሩ መልካም አስተዳደር ማስፈር መቻልና ያለመቻል ጥያቄ ነው። ኢህአዴግ ትልቁ ችግር የፓርቲ ፍላጎት፣ ኢህአዴግ ፍላጎት እና የዜጎች ፍላጎት ሁሌም እየተጋጩ ናቸው። ለምሳሌ እነዚያን ነገሮች ላይምሰል ነው እንጂ የሚያቀርባቸው ነገሮች በእውነታው ማን ነው ማንን የሚቀጣው? ማን ነው ማንን የሚቆጣጠረው? ማን ለምሳሌ በህዝብ መቶ በመቶ ካድሬዎቹን ሰርቃችሁ የህዝብ ድምፅ ሰርቃችሁ አስመርጡኝ ያለ መንግስት ካድሬዎች ለግላቸው ደግሞ ሲሰርቁ ለምን ትሰርቃላችሁ ብሎ እንዴት ሊቀጣ ይችላል? ወረ እንትን እኮ ነው ያሰራውን ስራ ያውቃል። ችግሩ እዛ ላይ ነው ሁልጊዜ የሚጋጨው እና እነዛ ነገሮች ኢህአዴግ ለማስመሰል አንድ ጊዜ ለምሳሌ ሰሞን ምንድን ነው አንዳንድ አንድ ሁለቱ ትልቅ ሊሆኑ ይችላል ትናንሽ አሳዎች ለቅሞ ጸረ ሙስና እንትኑ ከዚያ በኋላ ትላልቅ አሳዎቹ እየዋኙ ነው። አንዳንድ ሰሞን ለማስመሰል የሚናገራቸውና የሚሰራቸው አንዳንድ ነገሮች አሉ። አሁን ኢህአዴግ እንዲህ እያደረገ ነው የሚለው ግን በጣም ከአንድ ሰሞን ግርግር ማለፍ አይችልም። ለምሳሌ ጥሩ ምሳሌ የቀድሞ ጠቅላይ ሚኒስትር የመንግስት ሌባ የግል ሌቦች መንግስትን እጅና እግሩን አሰሩ ብሎ ፓርላማ ላይ ለ90 ሚሊዮን የሚተላለፍ እንትን በቀጥታ የሚሰራጭ ስርጭት ሲጮህ ነበር። በማግስቱ ስንት አንገቶች ይቆረጣሉ፣ ምን ይሆናሉ፣ እርምጃ ይወሰዳሉ ብለህ ሲጠብቅ ምንም የለም። አንጀታቸው አልጨከነም ማለት ነው። ለምንድን ነው የማይጨክነው? እቺ የፓርቲዋ ጉዳይ ነው። ፓርቲው ስልጣን ላይ የሚቆየት ፓርቲው እነዚህ ካድሬዎች ወሳኝ ናቸው።
እናም ይሃድግ በተለይ በመጪዎቹ አንድና ሁለት አመታት ተጨባጭ ለውጥ እንደሚያመጣበት የሚገልጸው መልካም አስተዳደርን የማስፈንቅድ ተቃዋሚዎችን አላሳመነም። ርዕሱ የሚያነጋግር የሌሎች ወገኖችን አስተያየትም የሚጋብዝ ነው። በተለይ ከገዢው ፓርቲ ተጨማሪ አስተያየቶችን ካገኘው በሌላ ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ወደ ተከታዩ ዘገባ እናልፋለን። የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ትናንት ለዩናይትድ ስቴትስ የተወካዮች ምክር ቤት ንግግር አድርገዋል። ከተለያዩ ዘጋቢዎቻችን የደረሱን ዘገባዎች አሉ። ሄኖክ እንደሚከተለው አዘጋጅቷቸዋል።
በዋሽንግተን ዲሲ ከተማ እምብርት ካፒታል ሂል በበርካታ አስር ሺዎች የተቆጠሩ ሰዎች ተሰባስበው የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በኮንግረስ ያደረጉትን ንግግር ተከታትለዋል። እዚህ ስቱዲዮችን አጠገብ በሚገኘው የሕዝብ ተወካዮች ምክር ቤት መቀመጫ አባ ፍራንሲስ ያደረጉት ንግግር ታሪካዊ ነው። በፖለቲካ ልዩነት በመከፋፈል የሚታወቀው የዩናይትድ ስቴትስ ኮንግረስ ዛሬ በአቡኑ መገኘት ለአፍታም ቢሆን አንድነትን አሳይቷል። በዚህ ሁኔታ በእጅጉ ከተደሰቱት መካከል የኮንግረሱ አፈ ጉባኤ ጆን ቤነር ናቸው። የካቶሊክ አማኝ ናቸው። ቤነር አባ ፍራንሲስን በክብርና በእንባ ተቀብለዋቸዋል።
የኮንግረስ አባላት አቡነ ፍራንሲስን ሳቀርብላችሁ ታላቅ ክብር ኩራት እየተሰማኝ ነው።
አቡነ ፍራንሲስ በዛሬው ንግግራቸው በቀጥታ የዩናይትድ ስቴትስ የሕዝብ ተወካዮችን በሰፊው ደግሞ ለአሜሪካና ለዓለም ያስተላለፏቸው መልእክቶች የገበያ ለመመጣጠን፣ የድህነት መስፋፋትና የከባቢ አየር ለውጥ የሚያስከትላቸው ችግሮች፣ የስደተኞች ጉዳይ፣ ሰላምና ዓለም አቀፍ ትብብርና ፍቅር ላይ ያተኮሩ ናቸው።
I am most grateful for your invitation to address this
በተወካዮች ምክር ቤቱ ጥምር ጉባኤ ላይ ተገኝቼ ንግግር እንዳደርግ በዚህች የነጻነት ምድር የጀግኖች ቤት በሆነች ሀገር ሕዝብ በመጋበዜ ፍጹም ደስተኛ ነኝ።
አራት አሜሪካውያን የቆሙላቸውንና የታገሉላቸውን እሴቶች በማጉላት ለአሜሪካ መልእክታቸውንና ቡራኪያቸውን አሳልፈዋል።
ከ50 ዓመታት በፊት የተደረገ አንድ ጉዞ ላስታውሳችሁ። ጉዞው ማርቲን ሉተር ኪንግ ከሴልማ እስከ ሞንትጎመሪ ለአፍሪካ አሜሪካውያን ሙሉ የነጻነትና የፖለቲካ እኩልነት የማረጋገጥ ሕልሙን ለማሳካት የመራው ነበር።
ሞስት ኦፍ አስ ወር ዋንስ ፎሬነርስ።
ብዙዎቻችን እኮ በአንድ ወቅት እኛም መጤዎች ነበርን።
አቡነ ፍራንሲስ በዛሬው ዕለት ያደረጉት ንግግር ማምሻውን በስፋት አሜሪካውያንን እያወያየ ይገኛል። በትናንትናው ዕለት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዋይት ሀውስ ቤተ መንግሥት አቡኑን ተቀብለው አስተናግደዋል።
ሆሊ ፋዘር ኦን ቢሃፍ ኦፍ ሚሼል ኤንድ ማይሰልፍ ዌልከም ቱ ዘ ዋይት ሀውስ።
ቅዱስ አባታችን በሚሼልና በራሴም ስም እንኳን ወደ ዋይት ሀውስ በደህና መጡ።
አቡነ ፍራንሲስ በዩናይትድ ስቴትስ መዲና ጎዳናዎች ሲጓዙ ሕዝቡ በነቂስ ወጥቶ ተቀብሏቸዋል። ክሪስቲና ቲምቡሪ እንዲህ ትላለች።
ዩናይትድ ስቴትስ በትህትና የሚያጎነብሱ ሰዎች ሀገር አይደለችም። የዓለም ሀያል ሀገር ናት። ጳጳሱ የሚያሳልፉት ምልክት የፍቅርና የትህትና እንዲሁም መሰረታዊ ስብዕናችንን የሚያስታውስ ይሆናል።
አቡነ ፍራንሲስም በመልእክታቸው አሜሪካውያን የካቶሊክ እምነት ተከታዮችን ባርከው አመስግነዋል።
ሁኒፐሮ ቡስኮ ደፈንደር ላ ዲግኒዳድ ዴ ላ ኮሙኒዳድ።
ቤተ ክርስቲያኒቱ በአሜሪካ በተለይ በሕይወትና በቤተሰብ ጉዳዮች ላይ ያላትን የጸና አቋም በማሰብ ነው ወደዚህ የመጣሁት።
ሰዎችን አንድ የማድረግ ስጦታ አላቸው። እምነታችን የተለየ ቢሆንም የሁላችንም አባት አይነት ስሜት ያሳድሩብናል። ስለዚህ በጣም ደግ አባት ናቸው።
የዋሽንግተን ዲሲዋ ኒሺ ሜንዴዝ ነች። አቡነ ፍራንሲስን ለማየት በየመንገዱ፣ በየአደባባዩ፣ በየሕዝብ መናፈሻ ስፍራዎች ሁሉ የሚሰባሰቡ የመዲናዋ ነዋሪዎች እጅግ በጣም ቁጥራቸው ብዙ ነው።
አሜሪካን ካቶሊክስ አር ኮሚትድ።
አሜሪካዊ ካቶሊኮች በመቻቻል ሁሉን አቅፈው የሚኖሩ ናቸው። የሌሎች መብቶች እንዲከበሩ ፍትህና ሰቆቃ በሰው ልጆች ላይ እንዳይፈጸም የሚተጉ ናቸው።
አባ ፍራንሲስ በመጣኔ ሀብት እኩልነት በተለይ ሀብታሙ ያገኘ ደሃው እያጣ የሚሄድበትን ሥርዓት ይተቻሉ። የከባቢ አየር ሁኔታም ለውጦ ያሳስባቸዋል።
ክላይሜት ቻንጅ ኢዝ አ ፕሮብለም።
የአየር ንብረት ለውጥ የሚያስከትላቸው ችግሮች ዛሬ ነገ እያልን የምናመነታበትና ለመጪው ትውልድ የምናሳልፈው ጉዳይ እንዳልሆነ ግልጽ እየሆነልኝ መጥቷል።
አቡነ ፍራንሲስ በዛሬው የኮንግረሱ ንግግራቸው በግልጽ ውይይት እናደርግ ሲሉ አሜሪካንና ሕዝቧን ጨምረው ባርከዋል።
God bless America.
ዛሬ ማምሻውን አቡኑ ወደ ኒውዮርክ ከተማ ያመራሉ። የአሜሪካ ጉብኝታቸውን የሚያጠቃልሉት በፔንሲልቬኒያ ግዛት ይሆናል።
ክቡራትና ክቡራን አድማጮች፣ ይሁን የሄኖክ ዘገባ የተጠናቀረው ትናንትና ስለነበረ ዛሬ የተባለው ትናንትና ተደርጎ እንዲወሰድ ከይቅርታ ጋር እንጠይቃለን። እንደተባለው በዘገባው ላይ አቡነ ፍራንሲስ ትናንትና ማምሻውኑ ወደ ኒውዮርክ ተጉዘዋል። አቡነ ፍራንሲስ ዛሬ ሊቀ ጳጳስ ዘካቶሊካውያን ለተባበሩት መንግስታት ድርጅት ንግግር አድርገዋል። የዓለም ፕሬዚደንቶችና ጠቅላይ ሚኒስትሮች የአየር ንብረት ለውጥን እንዲፋለሙ፣ ድህነትን ለማጥፋት እንዲሰሩ፣ ግጭቶችን እየሸሹ ለሚጓዙ ስደተኞች ስደተኞችን ከጥቃት እንዲጠብቁና እንዲንከባከቡም አሳስበዋል። አቡኑ የተፈጥሯችንን አካባቢ አግባብ ባልሆነ ሁኔታ መጠቀምና ማውደም፣ ተጠቃሚ ያልሆኑ የህብረተሰቡን ክፍሎች ከምጣኔ ሀብትና ከማኅበራዊው ልማት ያገለለው ምህረት የለሽ ሂደት ውጤት ነው ብለውታል። ስግብግብና ገደብ የለሽ የሥልጣን ጥማትና የሀብት ማግበስበስ፣ የብልጽግና ፍላጎት ያሉንን የተፈጥሮ ሀብቶች ያላግባብ እንድንጠቀም ያደርጉናል ብለዋል አቡነ ፍራንሲስ። መሬት ስጦታችን ናት፣ ልንጠብቃት ይገባል ብለዋል አቡኑ በሰሞኑ ንግግራቸው። ይህንን የአቡኑንና የቫቲካንን የዘንድሮ አቋማቸው በማደግ ላይ ባሉ ሀገሮችም ላይ ያለውን አንድምታ አስመልክቶ በተፈጥሮ አካባቢ ጉዳዮች ላይ የሚመራመሩትን ሳይንቲስትና ካናዳ በሚገኘው ካልጋሪ ዩኒቨርሲቲ መምህርና የልማትና የምርምር ሂደት ቡድን ሊቀመንበር ዶክተር ጌታቸው አሰፋን አነጋግሬያለሁ። ዶክተር ጌታቸው አሰፋ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ፣ እንደምን አመሸ ሰለሞን?
እግዚአብሔር ይመስገን። አሁን የደወልኩልዎት ከአቡነ ፍራንሲስ የዩናይትድ ስቴትስ ጉብኝት ጋር ተያይዞ በተለይ በአሁኑ ጊዜ እጅግ አንገብጋቢ እየሆነ የመጣውን የተፈጥሯችንን አካባቢ የአየሩን ንብረት በተመለከተ አንዳንድ የእርስዎን ማብራሪያና ትንታኔዎች ለመጠየቅ ነበርና እስቲ በቅድሚያ ይህንን የተፈጥሯችንን ሁኔታ የአየሩን ንብረት በተመለከተ ዋናው ዋና የሚባሉት የእምነት ተቋማት መሪዎች ምንድን ነው ሀሳባቸው፣ እምነታቸው?
በአጠቃላይ አሁን በአንዳንድ እምነቶች ከመጀመሪያ ጀምሮ በስፋትና በጥልቀት ከቅዱስ መጽሐፋቸውም ጀምሮ አስቀምጠው የሚንቀሳቀሱ አሉ እና አንዳንዶች ምናልባት እምነት በአካባቢ ጥበቃ ላይ ያለው ተጽዕኖ በአሉታዊም በአዎንታዊም ሊታይ የሚችል ነው የሚለውን ለምሳሌ ክርስትናውን ስናይ ዓለምን እንዲነዳት ነው እንዲገዛት እንዲነዳት ነው ሰው ልጅ የተፈጠረው ሲባል ምናልባት በአሉታዊ ብቻ የሚተረጎምበት ጊዜ አለ። ነገር ግን መለስ ብለን ስናየው አሁን ለምሳሌ በጥንተ ተፈጥሮ አዳም ምድርን እንዲያበጃት እንዲጠብቃትም የሚል ቃል ቴክኖሎጂም እንዲያሳድግ እንዲያበጃት እንዲጠብቃትም ደግሞ ሲል የአካባቢ ጥበቃ ደግሞ አብሮ እንዲያስኬድ ነው እና በተለይ አሁን የአቡኑም ጉብኝት የፖፕ ፍራንሲስን ጉብኝት በምናይበት ሰዓት ይሄ የማይታበል አማኞች እና እምነታቸው በአካባቢ ጥበቃ ከፍተኛና በጎ አስተዋጽኦ ሊያበረክት የሚችል መሆኑን የሚያሳይ ነው።
ብዙ ጊዜ ሲያነሱ አንዳንድ ሰዎች ተንታኞች ወይም ደግሞ ከተፈጥሮ አካባቢ ጋር ቅርበት ያላቸው ሰዎች የእምነቱን መሪዎች ሲያነሱ የሰው ልጅ በዚህ የተፈጥሮ አካባቢ ሁኔታና በአየር ንብረት ለውጥ ላይ ብዙ ጫና እንደሌለው፣ የምናየው ሁሉ የእግዚአብሔር ሥራ እንደሆነ፣ የምናያቸው መለዋወጦች በየጊዜው እናንተም የምታነሷቸው፣ ሚዲያውም በየጊዜው የሚጨቃጨቅባቸው፣ ፖለቲከኞቹም የሚነታረቁባቸው ለውጦችና የተፈጥሮ ክስተቶች ሁሉ የእግዚአብሔር ሥራ እንጂ የሰው አስተዋጽኦ አይደለም እያሉ የሚሟገቱ እንዳሉ ነው የሚናገሩት።
ልክ ነው፣ ያ ይስተጋባል። ነገር ግን ይሄ መሰረታዊ ከሆነ የእምነቶች በተለይ አሁን ለምሳሌ በክርስትናው በምናነሳበት ሰዓት ያለመረዳት ችግር ነው ብዬ ነው የማየው። እኔ ለምሳሌ መመረቂያ ጽሑፌን ፒኤችዲ በምሰራበት ሰዓት ግን የጠቀስኳቸውን አንስቼ ነበረ የጀመርኩት ማለት ነው። ለምሳሌ የሰው ልጅ ቀደም ብሎ እንደምናውቀው የተሰጠው ትዕዛዝ ልክ እንዲጠብቅም እንዲያበጅም ከሆነ እንግዲህ በኢንዱስትሪ አብዮት በምናይበት ሰዓት ከዛ በኋላም በነበሩ እስከ ቅርብ ጊዜ እስካለው ድረስ በምናይበት ሰዓት ማበጀቱ ላይ ነው የበረታው የሰው ልጅ። ቴክኖሎጂ ማበልጸግ ላይ፣ ቴክኖሎጂ ማሳደግ ላይ፣ የቴክኖሎጂ መፈልሰፍ ላይ ነው የበረታው እና የመጠበቁ ጉዳይ ለሺህ ዓመታት በተለይ ላለፉት 250 ዓመታት ከኢንዱስትሪ አብዮት በኋላ ወደ ጎን የተተወ ነበር። የዛ ደግሞ ውጤት እያየው ነው አሁን በምናየው አሁን ምናልባት በምናነሳቸው ጥያቄዎች የምናነሳቸው ችግሮች በሙሉ የተያዙት ከሁለቱ ትዕዛዞች ከመንታዎቹ ትዕዛዞች አንዱ ተነጥሎ በመያዙ ነው የሰው ልጅ እዚህ የደረሰው እና ይሄ በእምነትም በሳይንስም የሚታይ ነው እና ኃላፊነት እንዲሁ ለነፍስ ለዘላለማዊ ሕይወት ብቻ ሳይሆን ለዚህ ለምንኖርበትም ዓለም ኃላፊነት እንዲያውም ይህ ፖፕ ፍራንሲስ ልዩ የሚያደርጋቸው ያንን በታይቶ በማይታወቅ መልኩ በካቶሊክ ቤተክርስቲያን ፖፖች በየጊዜው የሚጽፉት መልእክት አለ እና ያ መልእክት የተለያየ የነገረ እምነት የተለያዩ ነገሮች ነው የሚያነሳው እና ፖፕ ፍራንሲስ ግን አሁን ሰኔ ላይ ያወጡት ወደ 184 ገጽ የሚሆነው መልእክት ሙሉ በሙሉ ያዋሉት በአካባቢ ጉዳይ ነው። ትናንት እንዳየኸው በነጭ ቤተ መንግስትም ዛሬ በኮንግረስም ያደረጉት ንግግር በአብዛኛው ይዘቱ ከአካባቢ ጥበቃ ጋር የሚያያዘው ከዛኛው መልእክታቸው የወጣ ነው።
በአጠቃላይ እንደውም ሲታይ አሁን የአቡነ ፍራንሲስ በተፈጥሮ አካባቢ ላይ እንዲህ መንቀሳቀስና የተፈጥሮ አካባቢ የአየር ንብረት ደህንነት ተሟጋች መሆን በቫቲካን አቋም ላይ በአጠቃላይ በእምነቱ በእምነቶች ውስጥ ማለት ነው በግዙፍ እምነቶች ውስጥ ባለው አጠቃላይ አስተሳሰብና አቋም ላይ መሰረታዊ ለውጥ ወይም ፓራዳይም ሽፍት ያመጣ አቋም ነው ተብሎ ነው የሚታመነው። ምንድን ነው አባ ፍራንሲስን ለይቶ እንዲህ ሊያደርጋቸው የቻለው ለመሆኑ ምንድን ነው ብሎ ያስባሉ? በቅርብ ምርሶ ያጠኑት ነገር ካለ
ይመስለኛል። አሁን እሳቸው ምናልባት እንደሚታወቀው ወደዚህ መንበር ከመጡበት በኋላ የመጡበት ወቅት ያው ይሄ ጉዳይ በከፍተኛ ሁኔታ ብዙ መዘዞች እያስከተለ መሆኑ፣ ሁለተኛ ደግሞ ከእምነት አንጻር እሳቸው ይህንን እንደዚሁ ዝም ብሎ እንዲያው የካርበን ልቀት ቅነሳ ብቻ አይደለም የሚያዩት ሰብአዊ መዘዙንም እያዩ ነው እና ደስ በሚል ሁኔታ ይህንን ኃላፊነታችን መወጣት አለብን ስንል ይቺ የጋራ ቤታችን የምንላት ከኢኮኖሚም ጋር አያይዘው ከድህነትም ጋር አያይዘው ከሰው ልጆች ፍልሰትና ስደትም ጋር አያይዘው ነው የሚያነሱት እና ልክ የዚህ የሰው ልጅ ክብር ማንነት ተፈጥሮ ሁሉ አያይዘው ነው የሚያመጡት እዚህ ላይ እና እንዳልኩ ሰኔ ላይ ይህንን መልእክት ለ1.2 ቢሊዮን ካቶሊካውያን ካስተላለፉ በኋላ እንዲሁም ለመላው ዓለም ከበተኑት በኋላ ወዲያው ምንድን ነው ያደረጉት? ሐምሌ ላይ የዓለማችን ትልልቅ ከተሞች ኒውዮርክን ጀምሮ ቦስተን፣ የተለያዩ ከተሞችን እና የስቴቱ ገዢዎችን ደግሞ የዓለሙ ሰብስበው ነበር ቫቲካን ውስጥ እና ይህንን በግልጽ ነው በዛ ንግግራቸው የተባበሩት መንግስታት ከፓሪሱ ጉባኤ በፊት ምን ማድረግ እንዳለበት ይሄ የሰው ልጅ የፈጠረው እንደሆነ አንዳንዶች እንደሚሉት በተለይ በሪፐብሊካኑ ሳይት እንደሚሉት እንዲሁ በተፈጥሮ እየሆነ ያለ ነገር ሳይሆን የሰው ልጅ ያስከተለው መዘዝ እንደሆነ የአካባቢ ንብረት መለወጥ እና ይህንን አጽንተው እንደ መግለጫም እንዲያወጡ እነዚህ ከንቲባዎች ከካሊፎርኒያ ገዢ ጀምሮ እንዲፈርሙበት አድርገዋል እና በንግግር በመልእክት ብቻ ሳይሆን ይሄ የሚደረገው ሂደት የስብሰባዎች የስምምነቶች ሂደቶች ላይ በጎ ተጽዕኖ ለማሳደር እየሰሩ ያሉ ናቸው ብዬ ነማ።
አቡነ ፍራንሲስ እንግዲህ ትናንትም ከፕሬዚደንት ባራክ ኦባማ ጋር በተገናኙበት ወቅት፣ ዛሬም በተወካዮች ምክር ቤቱ ጥምር ጉባኤ ላይ በተገኙበት ወቅት የዚች የግዙፏ በምጣኔ ሀብትም ታላቅ የምትባል ሀገር መንግስት ፊት ቀርበው ይህንኑ አቋማቸውን አንጸባርቀዋል። ከበካዮቹም ከግዙፎቹ አንዷ ተብላ የምትታመነው ሀገር መንግስት ፊት ማለት ነው። በመጪው ሳምንት ደግሞ በተባበሩት መንግስታት ድርጅት ሰባኛ ጉባኤ ላይ እንደዚሁ ተገኝተው ከሚያስተላልፏቸው መልእክቶች አንዱ ይሄው የተፈጥሮ አካባቢ ጥበቃ፣ የአየር ንብረት ለውጥ ጉዳይ ነው የሚሆነው እና በማደግ ላይ ላሉ ሀገሮች ለመሆኑ ምንድን ነው የሚሰጠው ትርጉም? ምንድን ነው ያለው አንድምታ?
በማደግ ላይ ላሉ ሀገሮችም በተለይ ደግሞ እምነት ከፍተኛ ሚና በሚጫወትባቸው ማህበረሰቦች ይሄ ነገር ብዙ ጊዜ እንዳልከው ነው። በተለያዩ በእኛም ሀገር ሳይቀር እንዲህ እንዲህ አይነት ነገሮች ከዚህ ከእምነቱ ጋር እዚህ ዓለም የሚደረጉ ስራዎች የዚህ ዓለም ስራ አድርጎ የማየት ነገር አለና ምናልባት እኚህ ሌሎችም የእምነት መሪዎችን አስተባብረው የተለያየ ስራዎች እየሰሩ ስለሆነ ሌሎችም የእምነት መሪዎች ለምሳሌ የግብጽ ኦርቶዶክስ ከኢትዮጵያው ጋር ሆኖ በተለያዩ ቀደም ብሎ የዛሬ 5 ዓመት 6 ዓመት እንደዚህ አይነት ጉባኤዎች ያደርጉ ነበር እና እንደዚህ ተጠናክሮ በሚቀጥልበት ሰዓት ወደ ታች የመውረድ እድሉ ከፍተኛ ነው። ለምን? በአብዛኛው ማህበረሰቡ ያው የእምነት መሪዎችን ከፍ አድርጎ የማየት ቃላቸውንም ምናልባት በተሻለ ሁኔታ ከፖለቲከኞች ይበልጥ በተሻለ ሁኔታ የመመልከት ነገር ስላለ ወደ ታች ሲወርድ የሚደረጉ ስራዎች ኃላፊነት የመሰማ ስለ ኃላፊነት ነው። በአብዛኛውን በዚህ በምክር ቤቱ ንግግራቸውም ሲያነሱ የነበረው ከአካባቢ ጥበቃ አያያዝም እያንዳንዳችን ኃላፊነት እንዳለብን ስለ ሰው ልጅ ክብር፣ ስለ ሰው ልጅ ከድህነት መውጣት፣ ስለ ፍልሰት፣ ስለ ተለያዩ ነገሮች እና የእሳቸው እንደዚህ በንቃት መሳተፍ በኋላም እንዳልከው በተባበሩት መንግስታት ንግግራቸውም ያነሳል ተብሎ ተስፋ የሚደረገው ወደ ሁሉም የሚደርስ መልእክት ይኖራቸዋል እና ከፍተኛ እና በጎ ተጽዕኖ አለው ብዬ አምናለሁ።
በዛ ላይ በድርቁም በማዕበሉም በረሃቡም ሳያጠፋ የሚገረፈው ለዚህ ለውጥ ለዚህ ጥፋት ምንም ሳያዋጣ በደሉ የሚደርስበትና የጉዳት ሁሉ ተሸካሚ የሚሆነው ኢትዮጵያን የመሳሰሉ ሰሞኑን እንደምናየው ጭምር ማለት ነው በማደግ ላይ ያሉ ሀገሮች በመሆናቸው ምናልባት አባ ፍራንሲስ እዚህ ላይ አተኩረው ሊሰሩ ይችላሉ የሚሉበት ነገር ይኖር ይሆን?
አዎ፣ አሁን ለምሳሌ እንዲሁ የፓሪሱን በምናይበት ሰዓት ምክንያቱም
እሱንማ ወደዛም ልዘልቅ ነበረ እንደውም ካነሱ አይቀር እሱንማ አያይዘው ይግለጹልኝ። ለፓሪስስ የሚያበረክተው አስተዋጽኦ ምንድን ነው?
እንግዲህ የፓሪሱ አሁን እንዳልኩት ሰኔ ላይ ቫቲካን ሲሰበስቡ እነዚህ ከንቲባዎችና የመሳሰሉትን አንዱ ፓሪስን ነው በእይታ ውስጥ ያስገቡት። አሁንም ለፕሬዚደንት ኦባማ ትልቅ ስንቅ ነው ብዬ አምናለሁኝ። ያው የፖፕ ፍራንሲስ በአሜሪካ ተገኝተው እንደዚህ አመለክትና ድጋፍ መግለጻቸው ከዛ በተጨማሪ ደግሞ ለ70 ሚሊዮን አሜሪካውያን ካቶሊኮች እና እነሱ ለሚደግፏቸው የኮንግረስ አባላት ብሎም በዚህ ላይ ቸልተኝነትና ክህደት ልበለው የሚሰማቸው ወይም ደግሞ የለም ብለው የሚያምኑ ሪፐብሊካኖች
ለውጥ የለም የአካባቢ የአየር ንብረት ለውጥ የለም የሚሉ ማለት ነው።
አዎ፣ ለእነሱ ሁሉ ይህን ነገር እንዲፈትሹት መልሰው እንዲያዩት የሚያደርግ ይመስለኛል። በዋናነት ደግሞ ያሰመሩበት ዛሬ ንግግራቸው ላይ ለባለ ሀብቶች፣ ለኩባንያዎች ሀብት ማፍራት ጥሩ ነገር ነው፣ ትልቅ ስራ ነው፣ የተከበረ ስራ ነው ባለሀብት መሆን። ነገር ግን በኃላፊነት መሆን አለበት። ይሄም ኃላፊነት ለጋራ ቤታችን ለሆነችው ለምድራችንም እንዲሁም እዛ ለምንኖረው ለሰዎች ልጆችም ነው የሚለው መልእክታቸው ትልቅ መልእክት ነው ብዬ ወስደዋለሁ።
ዶክተር ጌታቸው አሰፋ፣ መቼም ለተለመደው ጥልቀትና ቅርበት ያለው ማብራሪያዎ በጣም አድርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ።
በጣም እግዚአብሔር ይስጥልኝ። ሰላሙን
ደህና ምሽ። እንግዲህ ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እንገናኝ። ለአሁን በዚሁ እንሰነባበት። ጤና ይስጥልኝ። ትዕግስት ፋንታውን ልጋብዛችሁ። ትዝታ የፕሮግራሙ አቀናባሪ የጽዮን ግርማ ግብዣ ነው። ቮይቴክ ዞርኒያክ ቴክኒሽያኑ ነው። ጤና ይስጥልኝ።
This program has come to you from the Voice of America, Washington.